ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በኦሮሚያ ደቡብ ኦሮሚያ የድርቁ ጫና አሁንም እየከፋ ነው ተባለ። ለአመታት የኖሩበት ቤት እየፈረሰባቸው መሆኑን የተናገሩ ነዋሪዎችም ዘገባዎች የተመለከቱ አሉን። ሙሉ ዘገባዎቹ ዚያ ሰዓቱን የዓለም ዜና ተከትሎ በዕለቱ አብይ ርዕስና በመጽሔት ክፍለ ጊዜ ይቀርባሉ። አርብ የካቲት 17 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቴክኒክ ምህንድስናው፣ ሲድራክ ፍራንክሊን ደግሞ ለስርጭቱ ተሰይመዋል። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። የዩክሬን ጦርነት ከተጀመረ ዛሬ እንደ አውሮፓውያን አቆጣጠር የካቲት 24 ቀን አንድ ዓመት ሞላው። ፕሬዚደንት ቮሎዲሚር ዜሌንስኪ ዛሬ በቴሌቪዥን ባሰሙት ንግግር በጦርነቱ ድል እንደምናደርግ እናረጋግጣለን ብለዋል።
ሪክቱሙ ሴዴን ሲዎዥ ሚስ ብስክ ሲሙ ራንክ እያስፈርዱስ ዱባስ ስኮሮትኮ ዘያሁ ትርባለስቾ ሲሁ 67 ሰኩንድ
ሁሉንም ድል እንመታዋለን። ምክንያቱም ዩክሬናውያንን እና የዛሬ ዓመት የካቲት 24 በዘመናዊ ታሪካችን ፈታኙ የመከራ ቀን እንደዚህ ነው የጀመረው። የዛን ቀን በሌሊት የነቃን እስከ ዛሬ አልተኛንም። የሩሲያ ነፍሰ ገዳዮች ፍርዳቸውን እስኪያገኙ ፈጽሞ እረፍት አይኖረንም። ከዓለም አቀፍ ፍርድ ቤት ከእግዚአብሔር ከአርበኞቻችን ቅጣታቸውን ይቀበላሉ። ብያኔው ምን እንደሚሆን ግልጽ ነው። የዛሬ 9 ዓመት ወራን የነበረችው ጎረቤት ሀገር የዛሬ ዓመት ነፍሰ ገዳይ ዘራፊ አሸባሪ ሆና ተመለሰች። መጠየቃቸው አይቀርም። እሱ ምንም ጥርጥር የለውም። ድል እንደምናደርጋቸውም አንጠራጠርም።
ፕሬዚደንቱ በሩሲያ በተያዙት የሀገራቸው ግዛቶች ላሉት ዩክሬናውያን ባሰሙት ንግግራቸውም አረሳናችሁም፣ ግዛታችንን ሙሉ በሙሉ ነጻ እናወጣለን፣ ሳትወዱ በግድ ወደ ውጭ ሀገር የተሰደዳችሁ ሁሉ ወደ ሀገራችሁ እንድትመለሱ የቻልነውን ሁሉ እናደርጋለን ብለዋል። ይህ በዚህ እንዳለ ቻይና ሩሲያና ዩክሬን ተኩሱን አቁመው የሰላም ድርድር እንዲጀምሩ ጥሪ ያቀረበች። ቻይና ባቀረበችው ባለ 12 ነጥብ የሰላም ሀሳብ ምዕራባውያን ሩሲያ ላይ የጣሉትን ማዕቀብ እንዲያነሱ ጠይቃለች። በተጨማሪም በሲቪላዊ መሰረተ ልማቶች ላይ ጥቃት እንዳይደርስ ለመከላከል፣ የኒውክሌር ጣቢያዎችን ደህንነት ለመጠበቅ እና ሰብአዊ እርዳታ ማጓጓዣ ኮሪዶሮችን ለመክፈት የሚሆኑ ሀሳቦችን አቅርባለች። ቻይና በሩሲያና በዩክሬን ጦርነት ገለልተኛ ሆና ለመታየት ስትሞክር ቆይታለች። ይሁን እንጂ የሩሲያን ወረራ ለማውገዝ ፈቃደኛ አልሆነችም። ይህ በዚህ እንዳለ በሩሲያና በጦርነቱ ተዋናይ በሆኑ ሶስተኛ ሀገሮች ላይ ያነጣጠሩ ስፋት ያላቸው አዳዲስ ማዕቀቦችን እንደሚደነግግ ዋይት ሀውስ አስታውቋል። በባንኮች በማዕድንና በመከላከያ ዘርፎች ላይ እንደሚያነጣጥር ያስታወቀው ዋይት ሀውስ በሩሲያ፣ በአውሮፓ፣ በእስያና በመካከለኛው ምስራቅ ባሉ ወረራውን በሚደግፉ 200 ግለሰቦች ላይም አዳዲስ ማዕቀብ እንደሚጣል አመልክቷል። በተጨማሪም ዩናይትድ ስቴትስ ለዩክሬን የ2 ቢሊዮን ዶላር ተጨማሪ እርዳታ እንደምትሰጥ ዋይት ሀውስ አመልክቷል። በተያያዘ ዜና የተባበሩት መንግስታት ድርጅት ትናንት ሐሙስ ባሳለፈው ውሳኔ የሩሲያ ወታደሮች ያለ አንዳች ቅድመ ሁኔታ ከዩክሬን እንዲወጡ አሳስቧል። ጠቅላላ ጉባኤው በድርጅቱ ቻርተር መሰረት በአስቸኳይ አጠቃላይ ፍትሐዊና ዘላቂ ሰላም በዩክሬን እንዲሰፍን በመጠየቅ የቀረበውን ውሳኔ 141 ሀገሮች ሲደግፉት 9 ሀገሮች ተቃውመዋል። 32 ሀገሮች ደግሞ ድምፀ ተአቅቦ እንዳደረጉ ተገልጿል። የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን ዛሬ ከናሚቢያ ወደ ኬንያ አቅንተዋል። በዚያ የሚያደርጉት ጉብኝት በሴቶች አቅም ግንባታና ሕፃናትን በሚመለከቱ እንዲሁም የአፍሪካ ቀንድን እንደገና አብዝቶ እያጠቃ ባለው የረሃብ ቀውስ ላይ የዓለምን ትኩረት በመሳብ ጠቀሜታ እንደሚኖረው ጂል ባይደን ተስፋ አድርገውበታል። ሚስስ ባይደን ትናንት ሐሙስ በናሚቢያ ጉብኝታቸው ላይ ባደረጉት ንግግር በዓለም ዙሪያ ላሉ አጣዳፊ ችግሮች መፍትሄ ለመፈለግ የአፍሪካውያን ድምፅ ወሳኝ ሚና ሊኖረው ይገባል ብለዋል። የአፍሪካውያን ድምፅ እንደተባበሩት መንግስታትና ቡድን 20 በመሳሰሉ ድርጅቶች ብቻ ሳይሆን በጋራ ቅድሚያ በምንሰጣቸው ጉዳዮች ሁሉ ከአፍሪካውያን ጋር እኩል በአጋርነት እንደምንሰራ እናረጋግጣለን ነው ያሉት። ሴቶችና ወጣቶችን በማብቃት የዓለም አቀፍ ጤና ጥበቃን በማጠናከርና በኢኮኖሚ ግንባታ ዘርፎች አብረን እንሰራለን ብለዋል ጂል ባይደን። ናይጄሪያውያን ነገ ቅዳሜ ፕሬዝደንታዊ ምርጫ ያካሂዳሉ። የአሜሪካ ድምፅ የሐውሳ ቋንቋ ክፍል ናይጄሪያውያን ሀገራቸው ስላለችበት ሁኔታ ምን ተስፋና ስጋት እንዳላቸው ጠይቋል። የዛምፋራ ክፍለ ግዛት ነዋሪው አቡባከር ሙስጣፋ የጸጥታ መደፍረሱ ጉዳይ በቀዳሚነት መፍትሄ ሊፈለግለት እንደሚገባ ተናግሯል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን UNHCR እንዳስታወቀው በሀገሪቱ ባለው ብጥብጥ ምክንያት 3.1 ሚሊዮን ሕዝብ ለሀገር ውስጥ ተፈናቃይነት ተዳርጓል። 343 ሺህ ሰዎች ደግሞ አገር ጥለው ተሰደዋል። ጽንፈኛ ቡድኖች በሚፈጽሙት ሁከት፣ በማህበረሰቦች የእርስ በርስ ግጭትና ማስለቀቂያ ለማስከፈል በሚፈጸመው ጠለፋ ምክንያት የሀገሪቱ ጸጥታና መረጋጋት ይብሱን እያሽቆለቆለ ሄዷል። የሚመረጡት ፕሬዚደንት በመጀመሪያ ለጸጥታው ጉዳይ በማስከተል ደግሞ ለረሃቡ መላ እንዲፈልጉ ነው የምሻው ያሉት አቡበከር ሙስጠፋ የረሃቡ መንስኤ ብጥብጡ ነው ብለው እንደሚያምኑ ገልጸዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኢትዮጵያና ኢንዶኔዥያ ውስጥ በተከሰከሱት በሁለቱ የቦይንግ 737 ማክስ ጀቶች ሕይወታቸውን ያጡት ሰዎች ቤተሰቦች ትናንት ሐሙስ ለፍርድ ቤት የይግባኝ አቤቱታ አስገብተዋል። ቦይንግ ኩባንያ ክስ እንዳይመሰረትበት ከዩናይትድ ስቴትስ የፍትህ ሚኒስቴር ጋር እንደ አውሮፓውያን አቆጣጠር በ2021 ዓ.ም ያደረገው ስምምነት ውድቅ እንዲደረግ የአደጋው ሰለባዎች ቤተሰቦች ያቀረቡትን አቤቱታ የቴክሳስ ፍርድ ቤት ዳኛ ውድቅ እንዳደረጉት ሲታወስ፣ ያ ውሳኔ እንደገና እንዲታይ ቤተሰቦቹ ይግባን ብለዋል። ቦይንግ ኩባንያ ከአውሮፕላኖቹ የዲዛይን ችግሮች በተያያዘ ክስ እንዳይመሰረትበት በአጸፋው ደግሞ ለመንግስት አደጋው ለደረሰባቸው አየር መንገዶችና በአደጋዎቹ ሕይወታቸውን ላጡት ቤተሰቦች ካሳ የሚውል 2.5 ቢሊዮን ዶላር እንዲከፍል ከዩናይትድ ስቴትስ የፍትህ ሚኒስቴር ጋር ስምምነት መድረሱ የሚታወስ ነው። በመጨረሻም ሰሜን ኮሪያ ትናንት ሐሙስ 4 ክሩዝ ሚሳይሎችን መተኮሷን ይፋ አድርጋለች። ዩናይትድ ስቴትስንና አጋሮቿን ወታደራዊ ውጥረቱን እንዲባባስ እያደረጉ ናቸው በማለት የምትወነጅለው ፒዮንግያንግ በተከታታይ ሚሳይሎችን መተኮሷን እንደቀጠለች ነው። ለወትሮው ፒዮንግያንግ የሚሳይል ሙከራ ስታደርግ የማስጠንቀቂያ ደወል የሚደውሉት ደቡብ ኮሪያና ጃፓን ለትናንቱ ተኩሷ ግን ማስጠንቀቂያ አላሰሙም። የትናንቱን የሙከራ ተኩሷን አላወቁም ይሆናል የሚል ጥያቄ አጭሯል። አድማጮች፣ ለምሽቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አርብ የካቲት 17 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። የዌብና ማኅበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያው። የስቱዲዮ ምስልና ድምፅ አቀናባሪዋ ቲያን ዋንግ ናት። እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። አሁን በቀጥታ ወደ ዕለቱ አብይ ርዕስ። ደቡብ ኦሮሚያ የድርቁ ጫና አሁንም እየከፋ መሆኑ ተነገረ። በኦሮሚያ ክልል ደቡባዊ ክፍል ድርቁ ያስከተለው ጫና የከፋ መሆኑን የጉጂ ዞን አደጋ ስጋትና ስራ አመራር ጽህፈት ቤት አስታወቀ። ጉጂ ዞን በድርቅ ክፉኛ የተጠቃው ቦረና ዞን አዋሳኝ በመሆኑ ሲሆን በአካባቢው የበረታው ድርቅ የምግብ እጥረቱን እያባባሰው በመሆኑ በመቶ ሺዎች የተቆጠሩ ሰዎች አስቸኳይ የምግብ እርዳታ ፈላጊ ሆነዋል ነው የተባለው። ለአምስት ተከታታይ የዝናብ ወቅቶች ዝናብ ባለመኖሩ ሳቢያ የተባባሰው የቦረና ድርቅ እስካሁን 3.3 ሚሊዮን እንስሳት መጨረሱን የዞኑ አስተዳደር ለአገር ውስጥ መገናኛ ብዙሃን ይፋ አድርጓል። ዳዊት ገልሞን የተከታተለው።
ጉጂ ዞን በድርቅ ክፉኛ የተጠቃው ቦረና ዞን አዋሳኝ ዞኖች አንዱ ነው። በቦረና የበረታው ድርቅና የምግብ እጥረት በጉጂ ዞንም በስፋት እየተስተዋለ መሆኑን የዞኑ አደጋ ስጋት አመራር ጽህፈት ቤት ኃላፊ አቶ ሊበን ደበሰው ለአሜሪካ ድምጽ ተናግረዋል።
ይህ አካባቢ ከ2013 ዓ ም ጀምሮ ዝናብ አላገኘም። ቅርብ ጊዜ እንኳን ሲጠበቅ የነበረው ዝናብ አልጣለም። በዚህም ብዙ ነዋሪ በጣም ትልቅ ችግር ውስጥ ነው። አሁን ካሉን 15 ወረዳዎች 9 የሚሆኑት በድርቅ ተጠቅተዋል። በዚህም የእርዳታ ፈላጊ ሰዎች አሃዝ በመጨመር ላይ ነው። በዞናችን ሌላው ችግር የጸጥታ ችግር ነው። ከድርቅ በተጨማሪ በእነዚህ ሁለት ምክንያቶች ከ575,000 በላይ ህዝብ ድጋፍ ፈላጊ ነው። ነገር ግን ከነዚህ የምግብ እርዳታ ፈላጊዎች ድጋፍ ያገኙት ከ312,000 በታች ናቸው። ለነዚህም ድጋፍ ለማግኘት የሚያስፈልገውን አካል ጠይቀናል። ድርቁ ግን አሁንም በጣም ጫናው እየከበደ ነው። ድጋፍ ያላገኙ በመቶ ሺዎች የሚቆጠሩ ነዋሪዎች አሁን በጣም የከፋ ችግር ውስጥ ናቸው። ያው ህዝባችን የማህበራዊ ህይወቱ የተደራጀ ስለሆነ የተገኘውን እርዳታ እያካፈላቸው ነው እያኖራቸው ያለው እንጂ በጣም አስከፊ ነው።
አቶ ሊበን አርብቶ አደር ወረዳ በሆኑ አካባቢዎች አሉ ወደ 900,000 የሚጠጉ የቤት እንስሳትም መኖ ካልቀረበላቸው ሊሞቱ እንደሚችሉ ይናገራሉ።
ፈር ደብረ ሄዶ እንዲላ ኮንሴር ከቀምሎኒ ናንዶ ኮምሪብ ተኮፍቱር ባተም ሸገሊ ዲብ ሰዲ
ባለፈው አመት ከ170,000 በላይ ከብቶች ሞተዋል። በዘንድሮ አመት ብቻ ወደ 20,000 ከብት መሞቱን ሪፖርት ደርሶናል። አሁንም የዝናብ ወቅት ሊደርስ አንድ ወር ነው የሚቀረው። በዚያ ላይ አሁን ከባድ ንፋስ አለ እንስሳትን የሚጎዳ። ለዚህ አሁንም ያለው ሁኔታ በጣም አስጊ ነው ፈጣሪ ካልረዳን በስተቀር።
አሁንም በምዕራብ ጉጂ ዞን ካሉት 9 ወረዳዎች በ3ቱ በቆላማ የአየር ጸባይ ባላቸው ወረዳዎች ማለትም በሶሮ በርጉዳ፣ በመልካ ሶዳና በዱግዳ ዳዋ ወረዳ ውስጥም ድርቅ መከሰቱን የአካባቢው ነዋሪዎችና ባለስልጣናት ተናግረዋል። አቶ ግርጃ በሪ የሶሮ በርጉዳ ወረዳ ነዋሪ ናቸው።
ወጋለ መኑረት ወይራውን ገና ጋማ ቶሪሌን ዋኒ ዮጅራቴሌን አካ ተሳቲ የገርቲ ኮቲ ኮደር በደር በ ዲ ወይኑ ዳጣባ ቱሬ ወንን ሱሌ አማ ይሮታን ሲጣ ዋና ካሲጅራ ኦላና ከመለኑ ቀባቴራ ወጋላማ።
ድርቁ ላለፉት 2 አመታት ጉዳት እያደረሰብን ነው። በፊት ድርቁ ወደ ቦረና ነበር ግን ወደኛ አካባቢም በጣም እየከፋ መጥቷል። አሁን ነዋሪው በከፍተኛ ስጋት ውስጥ ነው ያለው። ሰው አሁን የሚበላው ነገር የለውም። ከተገኘ ዛፍ አቃጥሎ ከሰል አውጥቶ ምግብ ገዝቶ ለመኖር እየሞከረ ነው እንጂ በበቂ እየቀረበ ያለ እርዳታ የለም።
አቶ ግርጃ ብዙ ከብቶች የሞቱባቸውና ባዶ እጃቸውን የቀሩ ነዋሪዎች ወደ ወረዳ ከተሞች ፈሰው እርዳታ በመጠባበቅ ላይ ናቸው ካሉ በኋላ ድጋፍ ሰጪ አካላት ለተረጂዎቹ በፍጥነት እንዲደርሱም ጠይቀዋል። አቶ ጉዶሌ ዋቆ የሶሮ በርጉዳ ወረዳ አስተዳዳሪ ናቸው።
አናኔ ሶሮ በርጉዳ ገንዶታ ኩረኒ ተቆቀባ ገንዶታ ከነከሳ ሞ አባውራ ኩማ ኩረኒ ተርባ ምዳኛ ተበርባት።
የሶሮ በርጉዳ ወረዳ 11 ቀበሌዎች አሉት። በእነዚህ ቀበሌዎች የሚኖሩ ከ17,000 በላይ አባወራዎች የምግብ ድጋፍ የሚፈልጉ ናቸው። ከነዚህ 7,000 አባወራዎች በወርልድ ቪዥን በኩል የምግብ ድጋፍ እያገኙ ነው። አሁን የምግብ ተረጂ በጣም እየጨመረ ነው። ቢያንስ ከ60,000 በላይ ሰው በወረዳችን ብቻ የምግብ ድጋፍ ፈላጊ ነው በአሁኑ ሰዓት።
አቶ ጎዶሌ በሶሮ በርጉዳ ወረዳ ከ250,000 በላይ ከብቶች የሳር አቅርቦት እንደሚያስፈልጋቸው ገልጸው ለነዋሪዎች እንዲሁም የእንስሳቱን ህይወት ለማዳን የሚመለከተውን አካል እርዳታ ጠይቀን ምላሽ እየተጠባበቅን ብለዋል። በደቡብ ኦሮሚያ የተከሰተው ድርቅ በአገሪቱ መንግስት መገናኛ ብዙሃን መዘገብ ከተሰማ በኋላ የመወያያ ርዕስ ሆኗል። በተለይ በቦረና ዞን የተከሰተው ድርቅ ከ3 ሚሊዮን በላይ ከብቶችን መግደሉንና አሁንም በህይወት ተረፉት 10 በመቶ ብቻ መሆናቸውን የመንግስት መገናኛ ብዙሃን በዘገባቸው ጠቅሰዋል። የቦረና ዞን አስተዳደርም ለርዳታ ፍላጊዎች እየቀረበ ያለው የምግብ እርዳታ በቂ አለመሆኑን ተናግሯል። በቦረና ዞን ምግብ ድጋፍ ፍላጊ ከሆኑ ወደ 800 ሺህ ከመጠጉ ሰዎች አሁን እርዳታ ያገኙ ያሉት ከ670 ሺህ አልበለጡ ስለሆነ መንግስት ናዋሪዎችንና በድርቁ ሊጠፉ ያሉትን እንስሳት እንዲታደግ የዞኑ አስተዳደር መጠየቁንም በዘገባው ውስጥ ተካቷል። የኦሮሚያ አደጋ ስጋት ስራ አመራር በበኩሉ አሁን ለተረጂዎች እየቀረበ ያለው ድጋፍ በቂ አለመሆኑን አምኖ ነገር ግን የሰው ህይወትና የዞኑ የእንስሳት ሀብትም እንዳይጎዳ መንግስት እየሰራ መሆኑን ገልጿል። ይህ በእንዲህ እንዳለ የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ ኦቻ በድርቅ ተጠቂ የኢትዮጵያ ክልሎች አሁንም የኮሌራ ወረርሽኝ መቀጠሉን ዘግቧል። ድርጅቱ ትላንት ባወጣው መግለጫ እንደ ግሪጎሳውያኑ ዘመን አቆጣጠር እስከ ፌብሩዋሪ 11 2023 ዓ ም በሶማሌና በኦሮሚያ ክልል የተከሰተው የኮሌራ በሽታ 28 ሰዎችን መግደሉን ይፋ አድርጓል። ድርጅቱ የመንግስት የጤና ተቋማትና የተራድኦ ድርጅቶች ክትባትን ጨምሮ መድኃኒትን በማቅረብ በሽታውን መከላከል ላይ መሆናቸውን የገለጸ ሲሆን የኮሌራ በሽታ ክትባት ዋጋ በዓለም አቀፍ ደረጃ መናር በስራው ክል እንደፈጠረ በትላንቱ መግለጫው ጠቅሷል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ገልሞ ዳዊት ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች፣ የመጽሔቱ ትንታኔ ርዕስ ደግሞ ለአመታት የኖሩበት ቤት እየፈረሰባቸው መሆኑን ነዋሪዎች የተናገሩበትን ይመለከታል። በኦሮሚያ ክልል ቀደም ሲል ፊንፊኔ በሚሰኘው ዙሪያ አዲስ ሸገር ከተማ ነዋሪዎች ለአመታት የኖርንበት ቤት የክልሉ መንግስት እያፈረሰው ነው ሲሉ ቅሬታቸውን ገልጠዋል። የለገጣፎ ክፍለ ከተማ ነዋሪ የሆኑ አስተያየት ሰጪዎች አግባብ ባልሆነ ባሉት መንገድ ያለምንም ማስጠንቀቂያ ብሔርን የለየ ባሉት አካሄድ መንግስት ቤታቸውን እንዳፈረሰባቸው ለችግርም እንደተዳረጉ ነው የተናገሩት። ለአሜሪካ ድምፅ በሰጡት አስተያየት ስለ ጉዳዩ የተጠየቁት የሸገር ከተማ ከንቲባ ዶክተር ተሾማ አዱኛ በበኩላቸው እያፈረስን ያለነው የግንባታ ፍቃድ የሌላቸውን ብቻ ነው ይላሉ። እየተወሰደ ባለው እርምጃ ብሔርን የለየ አካሄድ የለም ያሉት ዶክተር ተሾመ ቤቶቹ ከመፍረሳቸው አስቀድሞም በቅድሚያ ከነዋሪዎቹ ጋር ውይይት እንደሚደረግ ይናገራሉ። በጉዳዩ ዙሪያ መግለጫ ያወጣው የኢትዮጵያ ሰብአዊ መብት ጉባኤ በበኩሉ ለነዋሪዎቹ ምትክ ስፍራ ወይም ጊዜያዊ ማቆያ ስፍራ ሳይዘጋጅ ቤታቸው መፍረሱ ተገቢነት የሌለው መሆኑን ገልጦ አንዳንዶቹ የፈረሱባቸው የሕግ ስነ ስርዓትን ያልተከተሉና ከመንግስት በኩል ተመጣጣኝ ያልሆነ ያለው የኃይል እርምጃ የታከለበት ነው ብሏል። ገብረ ሚካኤል ገብረ መድን እንዲህ አዘጋጅቶታል።
ማንነታቸው እንዳይገለጽ የጠየቁን በሸገር ከተማ የለገጣፎ ክፍለ ከተማ ነዋሪዎች ካለፈው ጥር ወር ጀምሮ እስካሁን ድረስ በሚኖሩባቸው የድሬ፣ የቀርሳ፣ የአቦ መድኃኔ ዓለምና የሰፈራ አካባቢዎች በርካታ የመኖሪያ ቤቶች እየፈረሱ እንደሆኑ ገልጿል። ከአስተያየት ሰጪዎቹ አንዷ ያለምንም ማስጠንቀቂያ ቤታቸው ባለፈው ሳምንት እንደፈረሰባቸው ይናገራሉ።
ለምሳሌ ከገበሬ ቤት ተገዛው አይደለም፣ ማስጠንቀቂያ ቤት ሲፈርስበት አንድ ሰው ያውቃለሁኝ፣ ቀይ ቀለም ተቀብቶ ጊዜ ገደብ ተሰጥቶት ነው። ይህ መጥቶ ብቻ ላይ በሌሊት መጥቶ ሰው ተኛበት ላይ መጥቶ ነው እንዴ ወታደር አምጥቶ ቤት በወታደር ተከቦ ቤት እንዴ የሚፈርስብህ?
ስንት አመት የኖርበት ነው?
እኔ የኖርኩበት እንግዲህ 5 አመት ኖሬ ያለሁኝ። ከዛም በፊት አረብ ሀገር ነው ሰርቼ ወንድሜ 7 አመት ሽማግሌና አሮጊት ጦሬ ነው የሰራሁት።
ሌላው አስተያየት ሰጪ 2 አመት የኖርኩበት ቤት በመፍረሱ ለችግር ተዳርጌያለሁ ይላሉ።
ከገበሬ ነው የገዛሁት፣ 150 ሺህ ብር የገዛሁት፣ አልኖርኩበትም። ያው አፍርሶ ብለ ይህም ደግሞ ቆርቆሮን ነግሮ ወስዶብናል። ግድግዳው በቀደም ፈረሰ። በቃ አንድ መጠለያ የለንም፣ በረንዳ ወርቅን ያለው ቅርብ ማስጠንቀቂያ አልደረሰንም። መንግስት እኮ ቤት ቦታ ሲፈልግ ማስጠንቀቂያ ተናግሮ ነው የሚያፈርሰው እንጂ ዝም ብሎ መጥቶ ለሊት ቤታችን ላይ ያናታችን ላይ አያፈርሰውም።
የቤቶቹን መፍረስ አስመልክቶ መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ጉባኤ በሸገር ከተማ በሚገኙ አካባቢዎች የመኖሪያ ቤቶችን የማፍረስ እንቅስቃሴ መኖሩን ጠቅሶ አንዳንዶቹ ፈረሳዎች የሕግ ስነ ስርዓትን ያልተከተሉና ከመንግስት በኩል ተመጣጣኝ ያልሆነ የኃይል እርምጃ የታከለባቸው እንደሆኑም አመልክቷል። ስለዚህ ጉዳይ የተጠየቁት የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ግን እርምጃው የሕግ የበላይነትን ከማስከበር ጋር የተያያዘ ነው፣ ቤቶቹን ከማፍረሳችን በፊትም ከነዋሪዎቹ ጋር ውይይት እናደርጋለን ይላሉ።
ሸገር እንደ ከተማ የሚፈልገውን የከተማ ራዕይ ለማሳካት ካስፈለገው የሕግ የበላይነትን በተግባር ላይ ማዋል አለበት። ይህን የሕግ የበላይነትን ደግሞ ሊያውል የሚችለው አሁን እየሰራን ያለ ነውን የህገ ወጥ ቤት ግንባታ እናስተካክል ነው። ለዚህ ነው በከተማችን አብዛኛዎቹ ከተሞች ህገ ወጥ የቤት ግንባታ እያፈረስን ያለ ነው። የግንባታ ፈቃድ የላቸውም፣ መሬቱን በስርዓት አይደለም የወሰዱት። ስለዚህ እነዚህ መስመር ማሳት ስላለብን ነው ማፍረስ የጀመርነው።
ጊዜ ስሰጣችኋል ስፈርስ?
አዎ ጊዜ ስንጣችኋለን። ጊዜ ብቻ አይደለም ተወያይተን ተማምነን። የሚገርምሽ አሁን ማፍረስ ከጀመርን በኋላ ምንድን ነው ብዙዎቹ ካመኑ በኋላ እኛ ምንም ሳንል ጥለው ይሄዳሉ። ምክንያቱም አብዛኛው ያምናል ትክክል እንዳልሆነ። መወያየት ብቻ አይደለም ተማምነን እንለያያለን። መተማመን ብቻ አይደለም፣ ከዛ በኋላ ከመጣም በኋላ ምልክት እናደርጋለን። ቲሙ ይመጣና ምልክት ያደርጋል። ከዛ ምልክት ካደረገ በኋላ ራሱ ጊዜ አለ ማለት ነው። ስለዚህ ተወያይተን ጊዜ ሰጥተን ነው ይሄ የተሰራውና ጊዜ ሳይኖር ነው የሚለው ነገር ትክክል አይደለም።
ነዋሪዎቹ በበኩላቸው ለዓመታት የኖርንበት ቤት አሁን ላይ ሕገ ወጥ ሊባል አይገባም፣ አካሄዱ ሕጋዊ አይደለም ነው የሚሉት። ከአስተያየት ሰጪዎቹ አንዱ ይህን ብለዋል።
ዋናው ጥያቄያችን ግን እኛ ሕጋዊ ነን፣ ከአስር ዓመት በላይ የቆየ ቤት በምንም ታምር ሕገ ወጥ ሊሆን አይችልም። ዛሬ ከመሬት ተነስቶ ነው ለምን ቤቱን እኪሳችን ላይ ይዘነው አልዞር ነው። ግዙፍ ነው፣ ግዙፍነት ያለው ስለሆነ በተግባር የሚታይ ነው አይደለ? ቤትን ያክል ነገር መቼስ አላየንም ሊሉ ነው እንደነት ሰዎች። ያኔ ሲሰራ ቁመው አሰርተው ፈቅደው አሰርተው ዛሬ ከሀያ አመት እና ከአስራ አምስት ከአስር አመት በኋላ ከመሬት ተነስተው ይሄ ቤት ህገ ወጥ ነው እንዴት ይላሉ ነው። ህገ ወጥ ከሆንክ እኮ ህገ ወጥ መሆን ያለብህ በጊዜው ነው ነው። አሁን ይህኛ ዋናው መከራከሪያችን ደግሞ በጊዜው ቤቶቹ ሲሰሩ ከሀያ አመት በፊት ሲሰሩ ህገ ወጥ ከሆንክ ያኔ ነው ህገ ወጥ የምትሆነው። ከዛ ወዲህ ቤት ንብረት አፍርተህ ኑረህበት ዛሬ ከመሬት ተነስቶ ህገ ወጥ ነን ይዘህ አይገባም።
ዶክተር ተሾመ አዱኛ በበኩላቸው የዚህ አይነት ሙግት ህጋዊም ሞራላዊም አይደለም ይላሉ።
ህጋዊ ነው የሚያደርገው ውሃ ስላስገባ ወይንም መብራት ስላስገባ አይደለም። አንድን ግንባታ ህጋዊነት የሚያደርገው መጀመሪያ መሬቱን በህጋዊ መንገድ ማግኘት አለበት፣ ሁለተኛ ህጋዊ የሆነ የግንባታ ፍቃድ ማግኘት አለባቸው። ሌላ በጣም ትክክል ያልሆነው በፊት ስለተሰራ አሁን አንነካውም እንዳለ ይቀጥል ማለት ሞራሊም በህግም ትክክል አይደለም። በህግ ትክክል አይደለም፣ ምክንያቱም ህግ የተሰበረበት ነው። ግንባታ ፍቃድ ሳይኖረው የገነባ አካል ቆይ ድሮ ነው የገነባሁትና እናንተም ሳላስፈቅድ ነው የገነባሁትና አሁን እንዳትነኩብኝ ማለት በህግም ትክክል አይደለም። በሞራልም ደግሞ ቅድም እንዳልኩ እዛ ቦታ ለአንድ ሰው ለመኖር የሚያስፈልግበት ለአንድ ማህበረሰብ ለመኖር የሚያስፈልግበት ሁኔታ አይደለም ያለው። ሞራሊ ተቀባይነት የሌለው ነው ነገሩ። ስለዚህ ይሄ አሁን የሚነሱት ነገሮች ትክክል ያልሆነና አንድ የከተማ ልማት ውስጥ ወይ አንድ የከተማ ሂደት ውስጥ መታየት የሌለባቸው ነገር ስለሆነ በዚህ መታወቅ አለበት።
የቤቶች ማፍረስ እርምጃው ብሔርን የለየ እንደሆነም ነዋሪዎቹ አመልክቷል።
የኦሮሞ ተወላጅ ብለው የእነሱ አይነካም መጤ አማራ አማርኛ የሚናገር ነው ብለው ያፈርሱብን ይሄ ጉድ ይዘሱብን አሁን መጠለያ የለንም መረዳ የለንም።
ሌላኛው ነዋሪም በተመሳሳይ እየፈረሰ ያለው ቤት በአብዛኛው የሌሎች ብሔር ተወላጆች ነው ይላሉ።
ምንም እየሳተ ያለው ነገር የለም። የሚስተው ቤት የተወላጆች ቤት ብቻ ነው፣ የእነሱ አይፈርስም። ከአማራ ቀጥሎ የጉራጌዎች ቤት ነው ብዛት እዛ ያለው። የእነሱ ፈርሰዋል፣ የስልጤዎች ፈርሰዋል። የተወሰኑት ቤቶች እንኳ ቁጥራቸውም ትንሽ የእነሱም ፈርሰዋል። መጀመሪያም አይኖሩም የተወሰኑ ናቸው የምናውቃቸው ያለው የእነሱም ፈርሰዋል። የሌሎችም እንደዚህ የማናውቃቸው አሉ። የሌሎች ብሔሮች ምን እንደሆኑ ማናውቅም አብሮ ይፈረሳል። ኢቭን ከኦሮሞችም እንደዚሁ እንደኛው ገዝተው የገቡም ፈርሶባቸዋል። አንዳንዶቹ ግን ሬር ነው የእነሱ ከእነሱ ውጭ በተለይ የወላ ተወላጅ ከሚባለው ውጭ ያለው ምንም የቀረለት ነገር የለም።
የሸገር ከተማ ከንቲባ ዶክተር ተሾመ ግን በዚህ አይስማሙም። ህገ ወጥ የሆነ ቤት ሁሉ እየፈረሰ ነው ይላሉ።
እኛ ብሔርን መሰረት አድርገን አይደለም ያፈረስነው፣ እኛ ግንባታ ፈቃድ የሌላቸው መሬቱን በአገሪቷ ወይንም በኦሮሚያ ሕግ መሰረት መሬቱን ያልወሰዱ ስለሆነ እኛ ምንም ብሔር መሰረት ያደረገ እንዳልሆነ መታወቅ አለበት። የሕገ ወጥ ግንባታ በሚገርመው ነገር ባህሪው ያስታውቃል። በብሔር አትለዩም። ማ እንዳለ እንዴት ታውቂያለሽ? በብሔር እንደዚህ የሚነሱ ነገሮች ከእውነት የራቁ እንደሆነ መታወቅ አለበት።
ነዋሪዎቹ የቤቶች ማፍረስ እርምጃው ማህበራዊ ቀውስ ማስከተሉንና መንግስት ጉዳዩን እንዲያጤነው ጥሪ አቅርበዋል።
ቤቶቹ ከመፍረሳቸው ፈርሰው ከሌላ ልማት ፕሮጀክት ምናምን ከሚባለው በላይ አሁን ባሉበት መንገድ ሰዎቹ ወደ ህጋዊ መንገድ መጥተው ህጋዊ ሆናችሁ ቀጥሉ ነው ማለት ያለበት እንጂ ይሄንን ማፍረስ የለበትም ነው።
መንግስት ይወቀን፣ መንግስት ይወቀን። ሁለተኛ ዜጋ ሁሉ በሀገራችን ላይ ተፈናቃይ ሁሉ መንግስት ይወቀን። ለመንግስት ጥሪ አቅርቡልን እባካችሁ፣ እባካችሁ።
የኢትዮጵያ ሰብአዊ መብቶች ጉባኤ በመግለጫው ቤቶቹ ከመፍረሳቸው በፊት የሚመለከታቸው የመንግስት አካላት ለነዋሪዎች በቂ ጊዜ በመስጠት ቅድሚያ እንዲያሳውቁ እንዲሁም ንብረታቸውን ለማውጣት በቂ ጊዜ እንዲሰጡ፣ ይህ ሳይሆን ቀርቶ ለወደሙ ንብረቶች ግን መንግስት ተገቢውን ካሳ እንዲሰጥ ጠይቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ወደ ዓለም አቀፍ ርዕሶች ነው የምናመራው። የጎረቤት ሀገሮች ውስጥ የሚኖሩ ከሁለት ሚሊዮን በላይ ስደተኞች ወደ ሀገራቸው እንዲመለሱ የደቡብ ሱዳን ፕሬዚዳንት ሳልቫኪር ጥሪ አደረጉ። ለሚመለሱት ስደተኞች መንግስት አስፈላጊውን ጥበቃ ያደርጋል ነው ያሉት ሳልቫኪር። ሼላ ፓውኒ ከጁባ ያጠናቀረችውን የዚህን ዘገባ ዝርዝር እንግድ ወልዴ እንደሚከተለው ያቀርበዋል።
በኬንያ፣ ኡጋንዳ እና ግብፅ የሚኖሩ ከ2.3 ሚሊዮን በላይ ደቡብ ሱዳናውያን ይገኛሉ። ፕሬዚደንት ሳልቫኪር ረቡዕ ዕለት ጁባ ውስጥ ሲናገሩ እንዳሉት በአካባቢው ሀገራት ተሰደው የሚኖሩ ዜጎችን መመለስ መንግስታቸው ቅድሚያ የሚሰጠው ዋና ጉዳይ ነው።
ወደ ቀያቸው ለሚመለሱ መንግስት ጥበቃ ያደርጋል። ከአጋሮች ጋር በመሆን እንደገና ኑሯቸውን ለመቀጠል የሚያስፈልጋቸውን አቅርቦት ያዘጋጃል።
ሳልቫኪር ጥሪውን ያደረጉት ከአገር ውስጥ ተፈናቃዮች ጋር ባደረጉት ውይይት ነው። ኪር እንዳሉት የአገር ውስጥ ተፈናቃዮችንም ከዚህ ቀደም ወደሚኖሩበት አካባቢ ባይሆንም ወደ ሌላ ቋሚ መኖሪያ ቦታ ለማስፈር ሀሳብ አለ።
ወደ ቀያቸው መመለስ ለማይችሉት ደግሞ መስፈሪያ መሬት እንዲዘጋጅ ሰፈራ ጣቢያዎች ባሉባቸው ክልሎች ካሉ ባለስልጣናት ጋር ተነጋግረናል።
የሮማው ርዕሰ ሊቃነ ጳጳስ ፍራንሲስ በቅርቡ ባደረጉት ጉብኝት ከሀገር ውስጥ ተፈናቃዮች ጋር ተወያይተው ነበር። ፕሬዚደንት ኪር ለሚመለሱት ዜጎች የጸጥታ ጥበቃ እንደሚያደርጉ ቃል ገብተዋል። አሁን ጥበቃና ከለላ ከሚያገኙበት አካባቢ እንዲለቁ ማሳመኑ ግን ከባድ መሆኑን እንደሚረዱ ኪር ተናግረዋል። አብዛኞቹ የደቡብ ሱዳን የአገር ውስጥ ተፈናቃዮች ቀያቸውን ጥለው የሸሹት ከአስር ዓመታት በፊት በሳልቫኪር እና በተቀናቃኛቸው ሪክ ማቻር ኃይሎች መካከል ግጭት በተቀሰቀሰበት ወቅት ነበር። ጄምስ ኮክ የብሔራዊ ሸንጎ አባል ሲሆኑ የፈረንጆቹ 2023 ዓመት የእርቅ የይቅርታና የልማት ዓመት ይሁን የሚለውን የሳልቫኪርን ጥሪ አስተጋብተዋል።
ይህ መልእክት ለሁሉም ደቡብ ሱዳናውያን መድረስ አለበት። ፕሬዝደንቱ በዚህ ዓመት ይቅርታ እንዳደረጉላቸው ማወቅ አለባቸው። እነርሱም ለፕሬዝደንቱ ይቅርታ ማድረግ አለባቸው። ሰዎች ወደ ቀድሞ ሕይወታቸው ተመልሰው አገራቸውን ማሳደግ ይኖርባቸዋል።
ሳልቫኪር ለስደተኞቹ ጥሪ ባደረጉበት ንግግራቸው ስለ አገሪቱ የፖለቲካም ይሁን የኢኮኖሚ ፈተናዎች አላነሱም። አገሪቱ አሁንም ከአምስት ዓመታት በፊት በእንደ አውሮፓውያን አቆጣጠር 2018 የተፈረመውንና የእርስ በእርስ ጦርነቱን ያስቆመውን የሰላም ስምምነት ሙሉ ለሙሉ መተግበር ይጠበቅባታል። በአንዳንድ የአገሪቱ ክፍሎች አሁንም ከባድ ሁከት ይታያል። የላይኛው አባይ በተባለው ክልል በከብቶች ዝርፊያ ምክንያት ሰዎች በመፈናቀል ላይ ናቸው። በዩኒቲ ክልል ባህላዊ መሪ የሆኑት ጁማ ኒውንደንግ እንዳሉት ተፈናቃዮቹ ከምንም ነገር በላይ ሰላምን እንደሚሹ ለፕሬዝደንቱ ግልጽ አድርገዋል።
ነህነማ ደሪን ናሳለኒል ሙቱ ፊ ሰላም
ከዚህ በኋላ ደም መፋሰስን ማየት አንሻም። በላይኛው አባይ ያሉት ሰዎች ግጭት ላይ ናቸው። በላይኛው አባይ አብዬ እንዲሁም በትዊክ ያሉ ሰዎች እርስ በርሳቸው እንዲዋጉ አንፈልግም። የምንፈልገው ሰላም ነው። አገራችንን መልሰን የኛ አድርገን አንድ ላይ መኖር ነው የምንፈልገው።
ከ12 ዓመታት በፊት በእንዳራፓን አቆጣጠር 2011 ነጻነቷን ካወጀች ጀምሮ ደቡብ ሱዳን ረዘም ያለ የሰላም ጊዜ ኖሯ ታያቅም።
አመሰግናለሁ እንግዶ። ክብራትና ክብራን አድማጮቻችን፣ ተከታዩ ዓለም አቀፍ ርዕስ ደግሞ ከተጀመረ አንድ ዓመት የሞላውን የዩክሬን ጦርነት ይመለከታል። የሩሲያ ዩክሬን ወረራ ከአፓርታይድ ዘር ጭቆና ጋር የተነጻጸረበት የዩክሬናውያን የዳንስ ቅንብር ነው። በደቡብ አፍሪካ ነዋሪ የሆኑ ዩክሬናውያን ለነጻነት ቆመናል በሚል ርዕስ ባቀናበሩት በዚህ የዳንስ ትርኢት ሩሲያ አገራቸውን የወረረችበትን አንደኛ ዓመት እያሰቡ ናቸው። በዴዝሞንድና ሊያቱቱ የመታሰቢያ ተቋም የተደገፈው ትርኢት የሞስኮን በዩክሬን ወረራ በአፓርታይድ የዘር ጭቆና ዘመን ከነበረው ጋርም ያመሳስለዋል። ቪኪ ስታርክ በኬፕ ታውን ደቡብ አፍሪካ ያገኘቻቸውን ጦርነቱን ሸሽተው የመጡ አንዳንድ ዩክሬናውያንንም በዘገባው አካታለች፣ እንደሚከተለው አቀርበዋለሁ። የ61 ዓመቷ የዕደ ጥበብ ባለሙያ ቫዮሌታ ቪልየቫ እና የ81 ዓመት ዕድሜ ባለጸጋዋ እናታቸው ሉቦ ድዞሎቫ ሩሲያ ዩክሬንን በወረረች ማግስት ነበር ልክ የዛሬ ዓመት ልክ በዛሬዋ ቀን የዩክሬኗን ኦዴሳን ጥለው የወጡት። ከዚያም የቪልየቫ ሴት ልጅ ማርታ ኩቼሬንኮ ላለፉት 6 ዓመታት መኖሪያ ወዳደረገቻት ኬፕታውን ደቡብ አፍሪካ መጡ። ወንዱ ልጃቸው አሁንም የትውልድ አገሩን ከሩሲያ ወረራ ለመከላከል እዚያው ቀርቷል ይላሉ።
ሱ ዛሎክቶማት ዶሲት ቪን ቸርሁየ ቪን በረዣ ኦዴሱ።
ልጄን በእንደዚህ አይነት አደጋ ውስጥ መተው በጣም ከባድ ነበር። እሱ ግን መቆየት እንደሚፈልግ በመግለጽ ግፊት አደረገ። እኛ እዛ ባንሆን እንደሚመርጥ ነገረን። እናም ወደ ስሎቬኒያ ድንበር አቅራቢያ ወሰደን። ከዚያም ወደ ቼክ ሪፐብሊክ አቀነን። ከዚያም ሲመለስ መሳሪያ በማግኘቱ አሁን ከተማይቱን በመጠበቅ ስራ ላይ ይሳተፋል።
አረጋዊቷ እናታቸው ግን ወደ አገራቸው መመለስ ይፈልጋሉ።
ну как я себя чувствую как все старики мне уже 86 лет тот давление
ደግሞ ሁሉም አገሩን ጥሎ ስለወጣ እዚያ ምን ይሆነ እንደሆነ እንኳን አናውቅም። በርካታ ሩሲያውያን ወደዚያ መግባታቸውን እናውቃለን። ደግሞ ደኑን በቦምብ እያጋዩት ነው።
ሁለቱ ሴቶች በውጭ ሀገር ኑሮን ለማሸነፍ በያዙት ጥረት እንደ አበባ መያዣ የመሳሰሉ የእጅ ስራዎችንና የዩክሬናውያን የሕፃናት መጫወቻ አሻንጉሊቶችን እየሰሩ ይሸጣሉ። አንዳንድ የእጅ ስራዎቻቸውም ለነጻነት ቆመናል በሚል ርዕስ በተቀናበረውና በዛሬው ምሽት በሚታየው የዳንስ ትርኢት መታያ ስፍራ ለገበያ ቀርበዋል። ዩክሬናዊቱ አቀናባሪ ካትሪና አሎሺና የሩሲያን ወረራ አስመልክቶ ገለልተኛ አቋም አሳይቷል በሚል የደቡብ አፍሪካ መንግስት አቋም በሚተቸውና ትርኢቱን በሚደግፈው የዴዝሞንድና ሊያቱቱ መታሰቢያ አቋም አነቃቂነት ነው ይህን ትዕይንት ያዘጋጀ ነው ትላለች።
And when we walked through that exhibition, we actually saw that South Africa went through the same path.
እናም ትዕይንቱን ተዘዋውረን ስንመለስ ደቡብ አፍሪካ አሁን ዩክሬናውያን እያለፉበት ያለውን በመሰለ ተመሳሳይ ሁኔታ ውስጥ ማለፏን ነው መለስ ብለን ያስተዋልነው። ልብ የሚነካ ነገር ነው። በተለይም ነጻነት እንደ ህብረተሰብ እሴት ያለውን ትልቅ ዋጋ ጨምሮ ብዙ የሚያመሳስል ነገር አለን።
ፉሚ ንህላፖ የተቋሙ ዋና ስራ አስፈጻሚ ናቸው። የጸረ አፓርታይድ አራማጁ ዴዝሞንድ ቱቱ ለሰላም የቆሙ እንደነበሩ ያስታውሳሉ። አፓርታይድ እንዲወገድ እንደረዳ ሁሉ ሰዎች በዚህም ጉዳይ ለመርዳት ድምጻቸውን ማሰማት አለባቸው ሲሉም ያሳስባሉ።
When we asked other people in the past to support us in the struggle against apartheid.
ከዚህ ቀደም ሰዎች በጸረ አፓርታይድ ትግል እንዲደግፉን በመንጠይቅበት ወቅት እነኛ ሰዎች ናቸው መንግስቶቻቸው ደቡብ አፍሪካን አስመልክቶ የሚያራምዱትን አቋም እንዲቀይሩ ግፊት ያደረጉት። አሁንም በተለያዩ ሀገሮች ውስጥ ያሉ ሰዎች በዩክሬን ያለውን ሁኔታ በተመለከተ የሚሰማቸውን በመግለጽ የህዝብ ድምጽ ሰሚ እንዲያገኝ ሊያደርጉ ይችላሉ።
እንደ መንግስታቱ ድርጅት የሰብአዊ መብት ጽፈት ቤት ግምት ቁጥራቸው 8000 የሚደርሱ ተዋጊ ያልሆኑ ሰዎች ሲገደሉ ሌሎች 13300 የሚሆኑ ደግሞ ቆስለዋል። ትክክለኛው ቁጥር ግን ከዚህም በእጅጉ ከፍ ሊል እንደሚችል ዘገባው ይጠቁማል። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላልፈውን የዕለተ አርብ ምሽት ዝግጅታችንን ነው። ወደ ሁለተኛው አጋማሽ ከማለፋችን አስቀድሞ እዚህ ግድም ልዩ ማሳሰቢያ እናሰማችሁ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ክብራትና ክብራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የሁለተኛውን አጋማሽ ዘልቀናል። የስቱዲዮ ሰዓታችንም አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:36 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር እንለፍ። ሴት መሪዎች በዓለም ዙሪያ ስልጣናቸውን በፈቃዳቸው እየለቀቁ ነው ይላል። በዓለም ዙሪያ ያሉ ሴት መሪዎች ስልጣናቸውን በፈቃዳቸው በመልቀቅ ሌሎች ጉዳዮቻቸው ላይ በማተኮር ላይ ናቸው ትለናለች የአሜሪካ ድምጿ ሎረል ቦመን በላከችው ዘገባ። እንግዲህ ወልዴ ነው ወደ አማርኛ መልሶ እንዲህ ያቀናበረው።
በዓለም ዙሪያ ያሉ አንዳንድ ሴት መሪዎች ስራቸውን በመልቀቅ ላይ ናቸው። በስኮትላንድ ኒኮላ ስተርጅን ከቀዳሚ ሚኒስትርነታቸው እንደሚለቁ አስታውቀዋል። የፖለቲካ ህይወታቸው በግል ህይወታቸው ላይ ያሳደረውን ጫና በመጥቀስ
Since my very first moments in the job
ስራውን ከጀመርኩበት ቀን ጀምሮ በሚገባ ማገልገል ማለት ለሚቀጥለው ሰው ስራውን የማስተላለፊያውን ቀን ማወቅም እንደሆነ ተረድቻለሁ።
ፓርቲያቸው የስኮትላንድን ነጻነት በተመለከተ የሚያደርገው ግፊት እንቅፋት ገጥሞታል። ስተርጅን ግን ከቤተሰብ ጋር የበለጠ ጊዜ ለማሳለፍ እንደሚሹ ይናገራሉ።
That will help us to build a future.
መጻኡን ግዜ አሁን ለማስተካከል ይረዳናል።
በኒውዚላንድ ጀሲንዳ አርደን ከጠቅላይ ሚኒስትርነታቸው ስልጣን ባለፈው ወር ለቀዋል። የዋጋ ግሽበቱ የፓርቲያቸውን ተቀባይነት የጎዳው ቢሆንም አርደን እንደሚሉት ግን ስልጣናቸውን የሚለቁት የእናትነት ግዴታቸውን ለመወጣት ነው።
I know what this job takes and I know that I no longer have enough in the tank to do it justice.
የስራ ምን እንደሚጠይቅ አውቃለሁ። ከዚህ በኋላ ስራው የሚጠይቀው አቅም የለኝም።
በአሜሪካ የተወካዮች ምክር ቤት አፈ ጉባኤና የዲሞክራቲክ ፓርቲው አንድ ቁጥር ተወካይ ናንሲ ፔሎሲ ቦታቸውን ለቀዋል። በአፍሪካ ደግሞ የኢትዮጵያው ጠቅላይ ፍርድ ቤት ፕሬዝዳንት ማዛ አሸናፊ ባለፈው ወር ከስልጣናቸው ለቀዋል። ራንጌታ ዲ ሲልቫ ዲ አልዊስ በጆርጅ ታውን የሴቶች የሰላምና ደህንነት ተቋም ተመራማሪ ናቸው።
የሴት መሪዎች በብዛት መልቀቃቸው የሚያሳየን ሁኔታው ለሴቶች አመቺ አለመሆኑን ነው። በታሪክ በወንዶች የተፈጠሩት አሰራሮችንና ተቋሞችን እንደገና መመልከት አስፈላጊ ነው። ከጊዜው ጋር የሚሄዱ አይደሉም።
ሊንኢን በተባለ ድርጅትና ማኪንሲ በተባለ ኩባንያ የተሰራ ጥናት እንደሚያሳየው ሴቶች የተሻለ ክፍያ፣ የተሻለ የሥራ ሁኔታና ፋታ የሚሰጥ አሰሪን ይመርጣሉ። እነዚህን ነገሮች ለማግኘት ሲሉ ሥራቸውን ለመቀየር ዝግጁ ናቸው። ቤተሰባቸውን ለመንከባከብ ሲሉም ከቤታቸው ሆነው መሥራትን ሊመርጡ ይችላሉ። ራንጌታ ዲ ሲልቫ ዲ አልዊስ በዚህ ላይ የሚያክሉት አለ።
I think it is getting more acceptable to be a caregiver in leadership.
የቤተሰብ ኃላፊ ሆኖ በአመራር ላይ መቆየቱ ይበልጥ ተቀባይነት ያገኘ ነው።
አንዳንድ ጥናቶች እንደጠቆሙት ደግሞ አመራር ላይ ያሉ ሴቶች ጠንከር ወይም ጫን ያለ የአመራር ዘይቤን የሚከተሉ ከሆነ በሌሎች ሴቶች ዘንድ ጭምር ተወዳጅነታቸው ይቀንሳል። የቀድሞ የማላዊ ፕሬዝዳንት ጆይስ ባንዳ ለጋርዲያን ጋዜጣ እንዳሉት ዋናዎቹ ተቺዎቻቸው ሴቶች ነበሩ። አመራር ላይ ላሉ ሴቶች ሁሉም ነገር አስቸጋሪ አይደለም። አጥኚዎች እንደሚሉት በአውሮፓ እየተለመደ ያለው የግማሽ ጊዜ ሥራ ሴቶች በሥራ ዓለም ውስጥ ያላቸው ውክልና እንዲጨምር ያደርጋል። በተጨማሪም በርካታ ማኅበረሰቦች በሴቶች መምራትን እየተቀበሉ መሆኑንም አጥኚዎቹ ይናገራሉ። አሊስ ኤቨንስ የጾታ ታሪክ አጥኚ ናቸው።
እንደ ስካንዲኔቪያ ያሉና በሴቶች መመራት ቀደም ብሎም የተለመደባቸው ማህበረሰቦች ውስጥ ለሴት አመራሮች ከፍተኛ ድጋፍ አለ። ከአመራር ቦታዎቹ ግማሹ የተያዙት በሴቶች ነው።
የቀድሞ የአሜሪካ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ስልጣናቸውን ባስረከቡበት ዕለት እርሳቸው ከ35 ዓመት በፊት ምክር ቤቱን ሲቀላቀሉ የነበሩትን የሴቶች ቁጥር አሁን ካለው ቁጥር ጋር እያነጻጸሩ በአድናቆትና በመገረም ተናግረዋል።
እንግዱ ወልዴን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ተከታዩ ቅንብር ደግሞ በተከታታይ ለስድስት ጊዜ የዝናብ ወቅት ያለመገኘቱን ተንተርሶ በኢትዮጵያ ያንዣበበውን የረሃብ አደጋ የሚመለከት ቅንብር ነው። በኢትዮጵያ ለስድስት ተከታታይ የዝናብ ወቅት ዝናም ሳይጥል በመቅረቱ ወይንም በመገመቱ የደቡብና ደቡብ ምስራቅ ኢትዮጵያ ክፍሎች ለረሃብ አደጋ ተጋልጠዋል ሲል አክሽን አጌንስት ሃንገር የተባለውና በአፍሪካ ቀንድ ረሃብን ለማጥፋት የሚንቀሳቀሰው ዓለም አቀፍ የሰብአዊ እርዳታ ሰጪ ድርጅት አስታውቋል። እስካሁን በኢትዮጵያ 12 ሚሊዮን ሰዎች ለሞት ሊዳርግ የሚችል የድርቅ አደጋ መጋለጣቸውንና ከ4.5 ሚሊዮን በላይ ደግሞ የቀንድ ከብቶች ለህልፈት መዳረጋቸውን የገለጹት የተቋሙ የኢትዮጵያ ፕሮግራም ዲሬክተር ቤዛ አበበ ናቸው። ለከፋ የተመጣጠነ ምግብ እጥረት የተጋለጡ ህጻናት ቁጥርም በከፍተኛ ሁኔታ እየጨመረ መሄዱን ነው ያመለከቱት። በአዲስ አበባ እየተካሄደ ያለው የአፍሪካ ህብረት ስብሰባ አሁን የተጠናቀቀው መሆኑ ነው። በቀጠናው እየከፋ ሄደውን ድርቅ ለመቅረፍ ቅድሚያ ሰጥቶ እንደሚያወያይም ጠይቀዋል። ከወይዘሮ ቤዛ አበበ ጋር ቆይታ ያደረገችው ስመኝሽ የቆየናት እንደሚከተለው ይቀርባል።
በኢትዮጵያ ለስድስተኛ ተከታታይ ወቅት ዝናብ ላይ ዘንብ ይችላል የሚል ስጋት አለና በአሁኑ ወቅት ያለው የዝናቡ ሁኔታ ምን ይመስላል?
የሜትሮሎጂ ፎርካስቶች የሚያሳዩት የማርች ሜ ያለውን ሲዝን አነስ ያለ በጣም ከሚጠበቀው ያነሰ ዝናብ፣ አንዳንድ ቦታዎች ላይ ደግሞ ሙሉ በሙሉ ላይኖር ይችላል የሚል ግምት አለ እና ይሄ ለአምስት ተከታታይ ጊዜ ምንም ዝናብ ያላየ ወይም ደግሞ በጣም ዝቅ ባለ መጠን ዝናብ ያገኘ አካባቢ ለተጨማሪ ስድስተኛ ጊዜ ትልቅ የሚለውን የሚጠብቀውን ዝናብ ሲዝን ነው ፌል የሚያደርግበት ነው።
አሁን ለስድስተኛ ጊዜ ዝናብ ሙሉ ለሙሉ የማይጥል ወይም ደግሞ በሚፈለገው መጠን የማይጥል ከሆነ ባለፉት አምስት ተከታታይ ወቅቶች ዝናብ ባለመዝነቡ ያስከተለው ጉዳት ላይ ምን አይነት ተጨማሪ ጉዳት ያስከትላል?
በጣም ከባድ ነው የሚሆነው። አሁን ላይ የ2023 በአጠቃላይ ኢትዮጵያ ውስጥ እርዳታ ያስፈልጋቸዋል ተብሎ የተገመተውን የህዝብ ቁጥር ስናይ ወደ 23 ሚሊዮን ነው። ከዚህ ውስጥ 50% በድርቅ የተጎዱ አካባቢዎች ይኖራሉ ተብሎ የተገመተው። ስለዚህ ወደ 12 ሚሊዮን የሚጠጋ ህዝብ ልጆችንም ሴቶችንም ጨምሮ ከድርቁ ጋር በተያያዘ ለምግብ እጥረት፣ ለበሽታ፣ ለውሃ እጥረት ይዳረጋል ማለት ነው። ይሄ ደግሞ በበቂ ሁኔታ ምላሽ ማግኘት ካልቻለ አሁን እነዚህ አካባቢዎች ላይ ያየናቸው የእንስሳት ሞት በሚያሳዝን ሁኔታ ወደ ሰው መምጣት ሊጀምር ይችላል ማለት ነው።
እስካሁን ባለው ሁኔታ በሰው ላይ በእንስሳት ላይ የደረሰው ጉዳት ምን ይመስላል?
ከእንስሳ ጋር ከተፈው ሞት ጋር ተያይዞ ያለው ሪፖርት እስካሁን የሚያሳየው ከ4.5 ሚሊዮን በላይ ላይቭስቶክ ሞቷል የሚለው ሪፖርቱ። ከዚህ ውስጥ ቢያንስ 80% ወይም ከዛ በላይ የጥንድ ከብቶች ናቸው። ሰው በሚቀጥሉት ጊዜያቶች ደግሞ ይሄው የዝናብ እጥረት የዝናብ አለመኖር የሚቀጥል ከሆነ ይህ ቁጥር በሚያሳዝን ሁኔታ እየጨመረ ነው የሚለው። የሰው ህይወትን በተመለከተ እስካሁን በድሮውን ብቻ ተብሎ ሪፖርት የተደረገው ቁጥር አርቲስት ሜጋ ሰው አላየሁም። ነገር ግን ብዙዎቹ የምናያቸው ሞቶች ክልሎቹ ላይ ዞኖቹ ላይ ያለው የድርቅ ሁኔታ ያለው የምግብ አለመኖር ከማልኒውትሪሽን ጋር ተያይዞ ያለው ኮምፕሊኬሽን የውሃ ውጥረት ከውሃ ወለድ ጋር ተያይዞ ያሉት በሽታዎች እጅግ ከባድ ሰውታል አፍጥነውታል የሚሉ ናቸው ያሉት ሪፖርቶች።
በኢትዮጵያ አካባቢዎች ነው እነዚህ ድርቁ በተለይ ከፍተኛ ጉዳት እያደረሰባቸው ያሉት። የዚህ የምግብ እጥረት ያስከተለው በሽታ በተለይ በህፃናት ላይ እያደረሰ ያለው ጉዳት ምን ይመስላል?
ድርቁ በጣም የጎዳቸው ያሉ አካባቢዎች ደቡብና ደቡብ ምስራቅ ኢትዮጵያ ወይም ምስራቃዊ የኢትዮጵያ ክፍል ነው። ይሄ ኦሮሚያን ይጨምራል፣ ሶማሌ ክልልን፣ አፋርን፣ የኢትዮጵያ የተወሰኑ ክፍሎችንም ይጨምራል። ማልኒትሪሽን ጋር ተያይዞ ያለው ኬዝ በጣም ጨምሯል። ለምሳሌ እንደ አክሽን አገንስት ሃንገር ኦፕሬሽናል ኤሪያ ተሳይት አድርገን ብናገር ሶማሌ ላይ ወይም ደግሞ ሸበሌ ዞን ላይ ብቻ ባለፈው ከኖቬምበር ወደ ዲሴምበር እንኳን ባለው ማልኒትሪሽን አድሚሽን ሬቱ በ49% ጨምሯል። ስለዚህ ይሄ ማለት የሲቪል በጣም በከፋ ሁኔታ የተጎዱ ልጆች የሚቀበሉበት ማለት ነው።
እንግዲህ የድርቁ ሁኔታ ከኢትዮጵያም ባለፈ ሰፊውን የአፍሪካ ቀንድ አደጋ ውስጥ የከተተ ነው እና ለምሳሌ ሶማሊያ ለረሃብ አደጋ ያሰጋታል ተብሎ በተደጋጋሚ ሪፖርቶች ሲወጡ ነበር። ይሄ ሁኔታ ኢትዮጵያ ውስጥ ስጋት ነው ወይ?
አሁን የምንፈጠው ምላሽ ለዛ አስተዋጽኦ ያደርጋል። እነዚህ አካባቢዎች እንግዲህ አሁን በረሃብ ሊያሰጋናል ወይም ኢመርጀንሲ ነው ብለን ስንል የተለያየ ኢንተርናሽናል ሪኮግናይዝ የተደረጉ ፋክተሮች ወይም ኢንዲኬተሮችን ተጠቅሞ ያንን ክላሲፊኬሽን የሚሰራ አካል አለ። በዛ አካል ክላሲፊኬሽን መሰረት ነው ኢመርጀንሲ ነው ወይም ደግሞ ኮምፕሊት ረሃብ አይሲፋይት ላይ ደርሷል እየተባለ አንድ አካባቢ ካታጎራይዝ የሚደረገው። ስለዚህ በዚህ መሰረት ስለ ሶማሊያ ዳታዎቹ ያሉት ወደዛ እየሄደ እንደሆነ ያሳያል። ኢትዮጵያ በብዛት አይፒሲ ፎር እና አይፒሲ ስሪ ላይ ያሉ ወይም ደግሞ ከአይፒሲ ፋይቭ አንድ ደረጃ ዝቅ ያለ ሲትዌሽን ላይ ነው እስካሁን ያሉት ዳታዎች የሚያሳየው። አሁን ለስድስተኛ ጊዜ ፌል ሊያደርግ ይችላል ወይም ደግሞ በጣም ከሚጠበቀው በታች ሊሆን ይችላል ተብሎ የሚጠበቀው የዝናብ ሁኔታ የሚሆን ከሆነና ከአሁኑ ከመከሰቱ በፊት የተወሰኑ ድርጅት ስራዎችን መስራት ካልቻለን ጉዳቱን ለመቀነስ ወደዛ ሲትዌሽን የማንሄድበት ምንም አይነት ምክንያት የለም።
እንግዲህ ድርቁ ከሚደርሰው ጉዳት አንዱ የውሃ እጥረት ነው። የውሃ እጥረት ደግሞ ለበሽታ መስፋፋቶች ምክንያት ይሆናል እና ከዚህ አንጻር ምናልባት ድርቁን ተከትሎ የተነሱ ወረርሽኞች ወይም አዳዲስ በሽታዎች አሉ ካሉ ሴት አካባቢ ነው እንደዚህ አይነት ሁኔታዎች የታዩት?
በተለይ ሶማሌ ክልልና ኦሮሚያ ሪጅን ላይ የኮሌራ አውትብሬክ አለ። የአውረድ ሪፖርት የተደረገ ነው። ይሄ በዋናነት ከውሃ እጥረቱ ጋር የተያያዘ ጭነት ነው። በድርቁ ምክንያት የተጎዳው የከርሰ ምድር ውሃ አቬይላቢሊቲ በጣም ኢምፓክት ሆኗል። ስለዚህ ሰዎች ንጹህ የመጠጥ ውሃ ያገኙ ለሃውስሆልድ ኮንሰፕሽን፣ በአጠቃላይ ለሃይጂን ሳኒቴሽን ሪሌትድ ለሆኑ ነገሮች ውሃ በቂ ነው። ስለዚህ ከውሃ ጋር ተያይዞ ያሉ ውሃ ወለድ በሽታዎች እጅግ በስፋት አሉ። የአውረዲ ባሰስም ተረጋግጧል። ኬዞችን ሪፖርት ተደርገዋል።
ምናልባት በአፍሪካ ሀገራት መካከል፣ በተለይ አፍሪካ ቀንድ ሀገራት መካከል ተቀናጅቶ መፍትሄ የመፈለጉ ሁኔታ ምን ይመስላል? አሁን ካለው የአፍሪካ ህብረት ስብሰባ ጋር ተያይዞስ ምን አይነት ሀገራቱ ምን አይነት መፍትሄና ምላሽ መፈለግ አለባቸው?
በሀገራት መንግስት ሳይሆን ብዙ ጊዜ ብዙዎቹ በሂማኒታሪያን ኦርጋናይዜሽኖች እና በዩኤን ኤጀንሲዎች ይወጡ የተለያዩ መግለጫዎች አሉ፣ የተለያዩ ጥረቶች አሉ። ትኩረት እንዲያገኝ ምላሽ እንዲያገኝ የማድረግ ብዙ ስራዎች እየተሰራ ነው፣ እንደ ሪጅን፣ እንደ ኢስት አፍሪካ ወይም እንደ ሆርን ኦፍ አፍሪካ። አሁንም ግን የአፍሪካን ዩኒየን ስሚት ተያይዞ እኔ እንደ አንድ ግለሰብ የምመክረው ነገር ኢንቫይሮንመንት ወይም ክላይሜት አንዱ ቅድሚያ የምንሰጠው አጀንዳ ሊሆን ይገባል። ምክንያቱም ብዙዎች በሚሊዮን የሚቆጠሩ ህዝቦቻችንን በጣም አፌክት እያደረገብን ነው። ለብዙዎች ህይወት መጥፋት ምክንያት እየሆነ ነው፣ የሚሆን የሚችለው ነው። በ2011 በነበረው ረሃብ ሶማሊያ ውስጥ ለምሳሌ ወደ 260,000 ሰዎች ሞተዋል ይባላል ሪፖርቶች እንደሚያሳየው። እና ያ ሲትዌሽን እንዲደገም መፍቀድ የለብንም በዚህ ዘመን። ስለዚህ መንግስቶች ይሄ አንዱ ርዕሳቸው የሚወያዩበት ቅድሚያ የሚሰጡበት ሪሶርስም አሎኬት የሚደረግበት አንዱ አጀንዳ መሆን አለበት እያምናለሁ። ከአንድ ሀገር ያለፈ ርዕስ ነው ይሄ።
ቤዛ በጣም ነው የማመሰግነው። እንግዲህ ለስድስተኛ ጊዜ የዝናብ ሙሉ ለሙሉ መጥፋት ወይም ደግሞ መጠን መቀነስ ጋር ተያይዞ የድርቁ ኢትዮጵያም ላይ እና የአፍሪካ ቀንድ ላይ ያለው ድርቅ ሁኔታ ምን ይመስላል፣ ስጋቶቹስ ምን አይነት ናቸው በሚለው ሀሳብ ላይ ነው የባለሙያ አስተያየትሽን ያካፈልሽን። በጣም ነው የማመሰግነው።
ክቡራትና ክቡራን አድማጭ ተመልካቾቻችን ቀደም ብሎ የተከታተላችሁት ቃለ ምልልስ የአፍሪቃ ህብረት ጉባኤ እየተካሄደበት በነበረበት ባለፈው ሳምንት የተሰናዳ መሆኑን ማስታወስ እንፈልጋለን። እኔም ስመኝሽና የአክሽን ኤገንስት ሃንገር የኢትዮጵያ ፕሮግራም ዲሬክተር እንግዳዋን ቤዛ አበበን እያመሰገንኩ ወደ ተከታዩ ቅንብር በቀጥታ እንለፍ። የሰው ሰራሽ ልህቀትን ይመለከታል። በሰው ሰራሽ ልህቀት የሚፈጠሩ ድምጾች ለፊልምና ማስታወቂያ ስራዎች እየዋሉ ነው ይላል። ከፍተኛ ቁጥር ያላቸው ጀማሪ የቴክኖሎጂ ኩባንያዎች አርቲፊሻል ኢንተለጀንስ በእንግሊዝኛው አጠራር ወይም በአማርኛው ተቀራራቢ አጠራሩ የሰው ሰራሽ ልህቀት የሰውን ድምፅ አስመስሎ የሚናገሩ የቴክኖሎጂ ውጤቶችን በመጠቀም ላይ ናቸው። ለማስታወቂያ የግብይት ስራዎችን ለማቀላጠፍና ለስልጠና እንዲውሉ በሚል አንድ ኩባንያ በሰው ሰራሽ ልህቀት የተፈጠሩ የሰው የሚመስሉ ድምጾችን በመፍጠር ላይ መሆኑንም ይዘረዝራል። የአሜሪካ ድምፁ ፊል ዱርኪንግ ያጠናቀረውን የዚህን ዘገባ ዝርዝር እንግዲህ ወልዴ እንዲህ ያሰናድቶታል።
She has a narration style, a promo style, and a conversational style.
የትረካ አይነት ዘይቤ፣ የማስታወቂያ እንዲሁም የውይይት አይነት ዘይቤ ነው ያላት። አሁን ይሄን ለጥፌ ከዛም ድምጹን እንዲፈጥርልኝ ይሄንን እጫናለሁ።
With AI voices delivering increasingly more human performances.
የAI ድምጾች የሰውን ድምጽ እየመሰሉ በሄዱ ቁጥር የሚዲያ ውጤቶችን የሚያወጡ ሰዎች
This voice is synthetic. The product of a human.
ይህ ድምጽ ሰው ሰራሽ ነው። የሰዎች ድምጽና የቴክኖሎጂ ውጤት ነው።
ማት ሆኪንግ ዌልሳይድ ላብስ የተሰኘ በሲያትል የሚገኝ የቴክኖሎጂ ኩባንያ ዋና ስራ አስፈጻሚ ናቸው።
We can take a smaller data set and
የተወሰኑ ድምጾችን ወስደን በድምጽ መጠን መውጣት መውረዱንና ረገጥ አድርጎ መናገሩን በተመለከተ ማሰልጠን እንችላለን። ይህም እውነተኛ የሚመስለውን ድምጽ ለመፍጠር ይረዳናል።
ዌልሳይድ ላብስ ለትርፍ ካልተቋቋመውና የአለን ተቋም ለሰው ሰራሽ ልህቀት ከተሰኘው ድርጅት የተወለደ ነው። ማት ሆኪንግ በኮምፒውተር አማካኝነት የሰውን የሚመስሉ ድምጾችን ለመፍጠር በመስራት ላይ ናቸው። ደንበኞቻቸው እነዚህን ድምጾች ለማስታወቂያና ምርትን ለማሰራጨት ይጠቀሙባቸዋል። እንዲሁም ካለ ሰዎች እገዛ የኮርስ ስልጠናዎችን ለመስጠት ይጠቀሙባቸዋል። አንድ ድምጽ ባለሙያ መጀመሪያ በዌልሳይድ ላብስ ድምጽ ይቀርጻል። ከዛ ቀጂም ድርጅቱ ሰው ሰራሽ ልህቀት ቴክኖሎጂን በመጠቀም ተናጋሪው እንዴት በቃላት መሃል ረፍት እንደሚወስድ፣ የትኞቹ ቃላት ላይ ረገጥ አድርጎ እንደሚናገር መተግበሪያውን ያስተምሩታል። ደንበኞች ከተሰሩት ድምጾች ውስጥ በመምረጥ የሚፈልጉትን ጽሑፍ ሲያስገቡ ወደ ድምጽ ይቀየራል።
It's great to finally meet you. I'm Wade. And I've been told that my good-natured and honest voice is great.
ስለ ተገናኘን ደስ ብሎኛል። ዌድ እባላለሁ። እንደተነገረኝ ከሆነ መልካምና ታማኝ ኮምፒውተር ለሚሰጥ ትምህርትም ሆነ ስልጠና ቆንጆ ነው።
Well said Labs አመንጪ ልህቀት የተሰኘው የቴክኖሎጂ ዝንባሌ አካል ነው። ይህም የሰው ሰራሽ ልህቀትና የኮምፒውተር ውጤትን በመጠቀም አዲስ ቃላትን፣ ድምጾችን፣ ምስሎችን በመተግበሪያ አማካኝነት የሚፈጥር ነው። ሳራ ዋይዝ ዊቨር በዌል ሴድ ላብስ የስነ ምግባር ኃላፊ ናቸው።
They can't use their voices for anything pornographic or anything hateful or anything violent.
ድምጹን ላልተገባ ነገር፣ ጥላቻና ሁከትን ለማራመድና ለመሰሉ ወይም ደግሞ ለህገወጥ ጉዳዮች መጠቀም አይችሉም።
በሰው ሰራሽ ልህቀት የሚፈጠሩ ድምጾች ለብዙ መስኮች መዋል በመጀመራቸው የፈጠራ ባለሙያዎች በእነርሱ ላይ ስለሚያስከትለው ተጽዕኖ በመጠየቅ ላይ ናቸው። ጋቢ ፈርናንደስ በዌል ሴድ ላብስ የድምጽ ባለሙያ ናቸው።
As long as there's still like a human at the center.
በሂደት ውስጥ የሰው ድምጽ አስተዋጽኦ እስካለ ድረስና ከዛም በመነሳት ከሆነ የምንፈጥረው በአብዛኛው በኮምፒውተር ስለሚፈጠሩ ድምጾች ብዙም ችግር የለብኝም።
ሌላው አሳሳቢ ጉዳይ ደግሞ ሰዎች ስራቸውን ሊያጡ ይችላሉ የሚለው ነው። ታዛቢዎች ሊሆን እንደሚችል ይናገራሉ። ነገር ግን እንደ ዌል ሴድ ላብስ ያሉና አመንጪ ልህቀትን የሚጠቀሙ ኩባንያዎች ፈጠራንና ውጤታማነትን ይጨምራሉ ተብሏል። ቡሃ AI2 ኢንኩቤተር የተሰኘው ሌላው ኩባንያ የቴክኒክ ኃላፊ ናቸው።
I think more often than not it's going to be a kind of collaboration between humans and AI.
እንደሚመስለኝ በይበልጥ የሚሆነው በሰውና በሰው ሰራሽ ልህቀት መካከል የሚደረግ ትብብር የሆነና የሰው ሰራሽ ልህቀቱ የፈጠራ ስራውን ስርዓት በማስያዝ ፍጥነት እንዲኖረው ያደርጋል።
የሰው ሰራሽ ልህቀትን በመጠቀም የሚፈጠሩት የሰው የመሰሉ ድምጾች ወደፊት የሚኖራቸውን ተጽዕኖ ለማወቅ ጊዜው ገና ይመስላል። ሆኖም ግን የፈጠራ ስራው አብሮን ሊቆይ እንደሚችል ይነገራል።
እንግዱን አመስግኜ በፍጥነት ወደ መጨረሻው ቅንብር ልውሰዳችሁ። ባንጆ ልዩ የአሜሪካ የሙዚቃ መሳሪያ ደቡባዊዋ ዩናይትድ ስቴትስ ክፍለ ግዛት ቴኔሲ በአሜሪካ ሀገረሰብ ሙዚቃ ማዕከልነት ትታወቃለች። በርካታዎቹ እጅግ ዝነኛ የሆኑት የሀገረሰብ ሙዚቃ ባለቤቶች ከዋክብት የፈለቁበት የሙዚቃ ትርኢት መድረክ ነው። የአሜሪካ ድምጿ ሌሺያ ባካሌትስ ሁለት የቴኔሲ የባንጆ ሰሪዎችን የዚህን መሠረቱን አፍሪካ ያደረገ የሙዚቃ መሳሪያ ታሪክና ልዩ ሆኖ አሰራሩን ትጠይቃለች። ቆንጅት ታየናት ያሰናዳችው።
ክርስቲያን ስታንፊልድ georgebanjos.com የሚባል የባንጆ ስራ ኩባንያ የምርት ክፍል ስራ አስኪያጅ ናቸው። ባንጆን መጀመሪያ ወደ አሜሪካ ያመጡት በባርነት ተይዘው የመጡ አፍሪካውያን ናቸው ብለዋል።
The banjo is a uniquely American instrument. The roots of the banjo were brought over by enslaved peoples from Africa who were brought to the Caribbean and to the United States.
ባንጆ ልዩ በሆነ መንገድ አሜሪካዊ ሆነ የሙዚቃ መሳሪያ ነው። ለመጀመሪያ ጊዜም ወደ ዩናይትድ ስቴትስ የገባው በባርነት ወደ ካሪቢያን ሀገሮችና ወደ ዩናይትድ ስቴትስ በገቡ አፍሪካውያን አማካኝነት ነው። ነርሱም ባንጆአቸውን የሚሰሩት ከቅል ነበር። ከዚያ በኋላ ደግሞ በ1830ዎቹ የአፍሪካውያን አሜሪካውያኑን የባንጆ አሰራር በደቡባዊ ዩናይትድ ስቴትስ ሲኖሩ የነበሩ ነጮች ቀየር አድርገው መስራት ጀመሩ። ዘመናዊውን ባንጆ መስራት የጀመሩት በቨርጂኒያ ክፍለ ግዛት ነዋሪ የነበሩ ነጮች ናቸው።
የሙዚቃ መሳሪያው የሁሉም የአሜሪካውያን ባህል አካል እንደሆነ ክርስቲያን ያስረዳሉ።
So really the banjo is the American instrument and it was made by both black and white cultures came together to produce this.
ስለዚህ ባንጆ ጥቁሮችም ነጮችም አሜሪካውያን አንድ ላይ ሆነው የሰሩት የአሜሪካ የሙዚቃ መሳሪያ ነው።
ታሚ ጆርጅ የgeorgebanjos.com ዋናው የባንጆ ቀረጻ አዋቂ ናቸው። ክርስቲያን ከሳቸው ተዋውቀው የመጀመሪያ ባንጆአቸውን ከሳቸው እንደገዙ ያስታውሳሉ።
And so I bought a banjo from Tommy and that's how we met.
አሚ በጣም ደግ ሆነልኝና እዚህ የመጣ ስራ ብሎ ጋበዘኝ። የሄድኩ ለሁለት ሰዓታት ያህል መስራት ጀመርኩ። ከዚያም በሶስት ወር ጊዜ ውስጥ የራሴን ባንጆ ሰራው። እንግዲህ ይሄ ክብ የሆነ ክፍል አለው። ከዚያ ደግሞ ቀጥ ብሎ የሚወጣው አለ። ሁለቱ ለየብቻ ነው የሚሰሩት። በተፍጣፋ እንጨት እንጀምራለን። እንደዚያ ያለ ሳጥን ውስጥ እንከተውና እንፋሎት እናስመጣዋለን። ያም በጣም ያለሰልሰዋል። ከዚያ በኋላም ቅርጹን አስይዘዋለሁ። በፍጹም አይሰበርም።
ታሚ ጆርጅ በበኩላቸው ስራውን እንዴት እንደጀመሩ እንዲህ ሲሉ ነው የሚያስታውሱት።
ገና በታዳጊነት እድሜ ጀምሮ የራሴ ባንጆ እንዲኖረኝ ይፈልግ ነበር። ሰፈር ውስጥ የጎረቤቶቻችንን ሳር እያጨድኩ ገንዘብ አጠራቀምኩና የመጀመሪያውን ባንጆዬን ገዛሁ። ከዚያም ቆይ እስቲ ላሻሽለው ብዬ አሰብኩ። እሱን ትንሽ አሻሽዬ ስሰራ፣ ከዚያ የሚቀጥለውንም ሳሻሽል ይኸው አሁን እስካለሁበት ደረስኩ። አንድ ባንጆ ሸጬ የማገኘውን ገንዘብ ለሌላ ነገር አላውለውም። ባንጆ ለመስራት የሚያስፈልገኝን ዕቃ ለመግዛት እጠቀምበታለሁ። ቀጥዬ የምሠራው ከፊተኛው የተሻለ ድምፅ ሊያወጣ ይችላል። ሁሌም እንደምናገረው ጥራት ያለው ዕቃ ገዝተህ ከተጠቀምክ ጥሩ ባንጆ ትሠራል።
ክብራትና ክብራን አድማጮቻችን፣ ሰዓታችንን በማለቁ ሙሉን ዝግጅት ማሰማት አልቻልንም። ነገ ቅዳሜ ምሽት 3 ሰዓት ላይ እንገናኝ። የዛሬውን አበቃን። ይህን ዝግጅት ግን በድረገጻችን